Voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቦታው የነበረው የሰራዊት አመራር ገብርዬ ማለትም ሻለቃ መሳፍንት ጋቡ በውቅያው ላይ መጨረሻ ሰዓት ላይ ከበባ ተደርጎበት ነበር። በዛ ላይ ራሱን በራሱ በያዘው መሳሪያ ነው እያጠፋው።
የአርበኞች ግንቦት ሰባት የፖለቲካ ጉዳዮች ቃል አቀባይ አቶ መንግስቱ ወልደስላሴን ድምጽ ነው የሰማ ነው። የድርጅታቸውን የታጣቂዎች መሪ አሟሟት ሁኔታ አስመልክቶ ከተናገሩት የተወሰደ ነው። ዝርዝሩ በዕለቱ አብይ ርዕስ ተይዟል።
ለተደረገልን ውለታ መልስ ለመስጠት ቀላል አይደለም። እኛ 5000 የምናክል ኢትዮጵያኖች በተለያየ አገሪቷ ክፍል በተለያየ ስራ ላይ የምንገኘው የዛ ህዝብ ውጤት ነው። ያ ህዝብ ስላደረገልን ነው። ያ ህዝብ ማለት ደግሞ ፊደል ካስትሮ ነው።
አቶ ይብራም ሀሪ ናቸው። እኚህኛው በቅርቡ ከዚህ ዓለም በሞት የተለዩት የኪዩባውን መሪ ፊደል ካስትሮን የመታሰቢያ ስነ ስርዓት በአዲስ አበባ ለማካሄድ እየተዘጋጀ ያለው የቀድሞ የኪዩባ ተማሪዎች ኢትዮጵያውያን አስተባባሪ ናቸው። የዚህንም ዝርዝር ዜናውን ተከትሎ በሚሰሙት የመጽሔቱ ርዕሶች ውስጥ እናቀርባለን።
የኪዩባና የፊደል ካስትሮ ሚና በጉልህ ሳይጠቀስ የአፍሪካ ታሪክ በትክክልና በምሉእነት ሊጻፍ አይችልም ሲሉ የአፍሪካ ህብረት ምክትል ኮሚሽነር ተናገሩ። ለምሽቱ ከያዝናቸው ዜናዎች መካከል አንዱ ነው።
ሌሎች በርከት ያሉ ዝግጅቶችም አሉን። ሳምንታዊ ቅንብሮች፣ አፍሪካ ነክ ርዕሶችና ጤና በመልኩ ተሰናድተው በሁለተኛው አጋማሽ ክፍለ ጊዜ ጠብቋችኋል። ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮች። ከዛሬ ሰኞ ህዳር 19 2009 ዓ.ም ዝግጅቶች ጋር አስተናጋጆቻችሁ አሉላ ከበደና
ቆንጂት ታዬ ነን። ፕሮግራማችንን ብርሃን ኃይሉ ትመራለች። በቅድሚያ የሰዓቱ የዓለም ዜና። ማዕከላዊ ሶማሊያ ውስጥ የመንግስት ደጋፊ ሚሊሺያዎችና የጽንፈኛ እስላማዊ ቡድን የአልሸባብ ታጣቂዎች ከባድ ውጊያ አካሂደው ቢያንስ 26ቱ የአልሸባብ ተዋጊዎችና 3 ሲቪሎች መገደላቸውን የክልሉ መንግስት ባለስልጣናት ገለጡ። የሶማሊያ ፌዴራላዊ መንግስት ክፍለ ግዛት በሆነችው በጋል ሙዱግ የጸጥታ ሚኒስትር የሆኑት ኡስማን ኢሳ ኑር በሰጡት መግለጫ የአልሸባብ ታጣቂዎች ከነሱ ጭቆና ራሳቸውን ለማውጣት ብረት ያነሱ ሲቪሎች ላይ ጥቃት ከፍተዋል ብለዋል። ከሞቱት በተጨማሪ ቢያንስ 6 ሲቪሎች እንደቆሰሉ ነው ሚኒስትሩ የተናገሩት። ትናንት እሁድ ማታ ክልሉ ለውጭ መገናኛ ዝግ ተደርጎ ስለነበረ ሁኔታውን በነጻ ምንጭ በኩል ለማጣራት አልተቻለም። በሌላ ዜና የፕሬዝደንት ባራክ ኦባማ አስተዳደር ለዩናይትድ ስቴትስ የጦር ኃይል የሶማሊያው ነውጠኛ ቡድን አልሸባብን በጦር እንዲያጠቃ የተሰጠውን ሕጋዊ ስልጣን አስፍቶታል። ኒውዮርክ ታይምስ ጋዜጣ ከፍተኛ የዩናይትድ ስቴትስ ባለስልጣናትን ጠቅሶ ዛሬ ባወጣው ዘገባ አስተዳደሩ የዩናይትድ ስቴትስ ምክር ቤት የመስከረም አንዱ የአሸባሪ ጥቃት ግብረ አበሮች ላይ ወታደራዊ ጥቃት እንዲካሄድ የሰጠው ትዕዛዝ ወይም ፈቃድ አልሸባብንም እንዲጨምር አድርጓል። ይህ እርምጃ አስተዳደሩ ጸረ ሽብርተኝነት ከአፍጋኒስታን ርቀው በሚገኙ የጸረ ሽብርተኛ እርምጃን ከአፍጋኒስታን ርቀው ባሉ ስፍራዎች ከልክ በላይ አስፋፍቶታል ብለው አንዳንድ የሕግና የውጭ ፖሊሲ ኤክስፐርቶች ላይ ስጋት ማሳደሩን የጋዜጣው ዘገባ ያመለክታል። በተጨማሪም እርምጃው ቀጣዩ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በአፍሪካ ቀንዷ ሀገር በሺዎች በተቆጠሩ ጽንፈኛ እስላማዊ ታጣቂዎች ላይ ጥቃት ለማካሄድ ስልጣናቸውን የሚያጠናክርላቸው እንደሚሆን ተጠቁሟል። ከአሁን ቀደም ዩናይትድ ስቴትስ እንደ አውሮፓውያን አቆጣጠር በ2014 ዓ.ም የቡድኑ ከፍተኛ መሪ የነበረውን አብዲ ጎዳኔን የገደለውን ጨምሮ የአልሸባብን መሪዎች ኢላማ ያደረጉ በርካታ የአየር ጥቃቶችን አካሂዳለች። ከዚያም በተጨማሪ የሶማሊያ መንግስትና የአፍሪካ ህብረት ወታደሮች አልሸባብ ላይ በሚያካሂዱት ውጊያ የሚያግዙ አነስተኛ ቁጥር ያላቸው አሜሪካውያን የደህንነትና ወታደራዊ አባላት ሶማሊያ ውስጥ ይገኛሉ። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የኪዋና የፊደል ካስትሮ ሚና በጉልህ ሳይጠቀስ የአፍሪካ ታሪክ በትክክልና በመልአት ሊጻፍ አይችልም ሲሉ የአፍሪካ ህብረት ምክትል ኮሚሽነር ተናገሩ። በደቡብ አፍሪካ የጸረ አፓርታይድ የማለት የዘር መድሎ የጸረ ዘር መድሎ የትግል እንቅስቃሴና አህጉሪቱ ከቅኝ አገዛዝ ነጻ ለመውጣት ባደረገችው ትግል ወዳጆቿ ጥቅስ በጣም ጥቂት በነበሩበት በዚያ ዘመን ኪዩባ ያበረከተችው ገዛ ግዙፍ መሆኑን ምክትል ኮሚሽነር ኤራስተስ ሙዌንቻ ዘርዝረዋል። ጄምስ በቲ ከዚሁ ከዋሽንግተን ዲሲ ያጠናቀረው ዘገባ አለ፣ አሉላ ከበደ ያቀርበዋል።
ለትግሉ የሚያግዙ የነጻነት ተዋጊዎችን በማሰልጠንና ሙዌንቻ አስፈላጊ ያሏቸውን ልዩ ልዩ ድጋፎች የለገሱት ካስትሮ የሚሰብኩትን ነው በአፍሪካ በተጨባጭ እውን ያደረጉት ብለዋል። ኪዩባ በካስትሮ አመራር ከአፍሪቃ ልማት ጋር የተሳሰሩ መሪ ነበሩ ሲሉም አወድሰዋቸዋል።
As you know that Cuba has provided support in the form of medical doctors and has also trained a number of doctors.
እንደምታውቁት ኪዩባ የህክምና ዶክተሮችን በመላክና አፍሪካውያንን በህክምና ሙያ በማሰልጠን ረድታለች። አሁን በቅርቡ እንኳን የኢቦላ ወረርሽኝ በገጠመን ወቅት ኪዩባ ማዕቀብ የተጣለባት አገር ብትሆንና ሁኔታዎችም አዳጋች ቢሆን እንኳን ዶክተሮችን በመላክና የተቻላትን ሁሉ በማድረግ በወረርሽኙ የተጠቁትን አገሮች ከከፋው ጉዳት ለመታደግ ከደረሱት አገሮች አንዷ ናት ብለዋል። ኪዩባ ከአህጉሪቱ ከቅኝ አገዛዝ ነጻ ለመውጣት ባደረገችው ትግል ከአፍሪካ ጎን መቆም ብቻ ሳይሆን በልማት ግስጋሴዋም ወቅት የረዳች አገር ናት ሲሉ አወድሰዋል ምክትል ኮሚሽነሩ። ኪዩባ በአፍሪካ ሁለንተናዊ እንቅስቃሴዎች የነበራት ሚና ጉልህነት የሚታወቅና በወጉ የተዘገበ መሆኑን የተናገሩት የአህጉራዊ ህብረት ረዳት ኮሚሽነር የአፍሪካና የኪዩባ ግንኙነት ያለሟቹ የረዥም ጊዜ መሪዋ ፊደል ካስትሮ አይጻፍምም ብለዋል። ከዲሞክራሲያዊት የኮንጎ ሪፐብሊክና ከነጻነት በኋላ የመጀመሪያው የአገሪቱ መሪ ከነበሩት ፓትሪስ ሉሙምባ ጋር አስተዳደራቸው የጀመረውን የኪዩባ አፍሪካነት አጋር ታሪክ እስከ ደቡብ አፍሪካዊ የጸረ አፓርታይድ የጸረ ዘር መድልዎ ትግል የዘለቀ መሆኑን አስታውሰዋል። አፍሪካን በምላሹ ከኪዩባ ጎን መቆሟን የተናገሩት ሙዌንቻ ደሴቲቱ ሀገር በበረታ ዓለም አቀፍ ማዕቀብ በተለይም ደግሞ ከዩናይትድ ስቴትስ በተደረገባት ጫና ስር በወደቀችበት ጊዜ አፍሪካ የኪዩባ አጋርነቷን አረጋግጣለች ነው ያሉት።
አፍሪካ ሀዝ ኮንሲስተንት ሪስፖንስድ a resolution through the UN and which was always passed in the
አገሮች የመረጡትን አይነት የልማት ስርዓት የመከተል መብት አላቸው በሚል አፍሪካ በኪዩባ ላይ የተጣለው ማዕቀብ እንዲነሳ የሚጠይቅ የረቂቅ ህግ በተባበሩት መንግስታት ድርጅት በተደጋጋሚ በማቅረብ በአፍሪካ ህብረትና ቀደም ሲልም በአፍሪካ አንድነት ድርጅት እንዲጸድቅ አድርጋለች። የተቀረው ዓለም ኪዩባ ለታሪኳ የሚሆነውን የመምረጥ መብት አለው ብላ አፍሪካ አታምንም ነው ያሉት ሙንቻ። አክለውም ማዕቀቦቹ የታለመውን ግን ግብ ያለመምታታቸውን በተለይም ደግሞ ለበርካታ አስርታት የዘለቀውን ማዕቀብ የጣለችና ያንንም የማዕቀብ ስርዓት ያራመደች ዩናይትድ ስቴትስ በመጨረሻው ተገንዝበዋለች ብለዋል።
ይህ በዚህ እንዳለ በዩናይትድ ስቴትስና በኪዩባ መካከል ያለው ወዳጅነት ከ50 ዓመታት በኋላ መታደሱ አስደሳች መሆኑን በኩራት የገለጹት የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ በሟቹ የቀድሞ የኪዩባ ፕሬዚደንት ፊደል ካስትሮ ሞት የተሰማቸውንም ሐዘን ዲፕሎማሲያዊ በሆነ መንገድ ለቤተሰባቸው ገልጸዋል። ተመራጩ ፕሬዚደንት ዶናልድ ትራምፕ ግን ቀድሞውኑ በዩናይትድ ስቴትስና በኪዩባ መካከል በፕሬዚደንት ባራክ ኦባማ የተጀመረውን ዲፕሎማሲያዊ ግንኙነት አልወደዱትም። የፊደል ካስትሮን ሞት በተመለከተም ነፍሰ ገዳይና አምባገነን በሚል ጠንካራ አስተያየት ነው የገለጹት። በሁለቱ አገላለጽ ላይ የታየውን ልዩነት አስመልክቶ በመጽሔት ክፍለ ጊዜ አንድ ዘገባ እናክላለን።
የሶሪያ መንግስት ኃይሎች ዛሬ በአሌፖ ምስራቃዊ አካባቢ በተቃዋሚ ተዋጊዎች ላይ በተከታታይ ድል ማግኘታቸውን የመንግስቱ ዜና ማሰራጫዎችና የመብት ተሟጋቾች ገለጡ። በአማጽያን እጅ ያለውን ምስራቅ አሌፖ አካባቢ ሁለት ቦታ ላይ ለመክፈል የተያዘ እቅድ መሆኑንም ጠቁመዋል። አሌፖ የሶሪያ ጦር ሰራዊት በሩሲያ የአየር ጥቃት እየተረዳ የያዘውን የማጥቃት እርምጃ ዋና ትኩረት ሆና መቆየቷም ተዘግቧል። በከተማዋ 250,000 የሚገመቱ ሲቪሎች በመንግስቱ ኃይሎች ከበባ ምክንያት መግቢያ መውጫ አጥተው በመጠመዳቸው የምግብና የሕክምና አገልግሎት ችግር ላይ መውደቃቸውንም በዓለም አቀፍ ደረጃ አሳሳቢ መሆኑ ተዘግቧል። አድማጮች፣ ለዜና የተመደበው ክፍለ ጊዜ በዚሁ አበቃ። Thank you. ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አስተናጋጆቻችሁ አሉላ ከበደና
ቆንጂት ታየነን። በአለም ዜናዎች የጀመረው የዛሬ ሰኞ ፕሮግራማችን በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ድረስ ይቀጥላል። አሁን የዕለቱ አብይ ርዕስ ይቀርባል።
በጎንደር የተለያዩ አካባቢዎች አሁንም ውጊያው እየተካሄደ ነው ይላል አርበኞች ግንቦት ሰባት። መንግስት በበኩሉ በምዕራብ ትግራይ ዞን በኩል ወደ ኢትዮጵያ ሰርጎ ለመግባት የሞከሩ ያላቸውን የጥፋት ኃይሎች የታጣቂዎች በቁጥጥር ስር አውያለሁ እያለ ነው። ሰለሞን ክፍሌ ተከታዩን አጠናቅሯል።
ለዚህ ዘገባ መነሻችን ኢሳት ማለት የኢትዮጵያ ሳተላይት ቴሌቪዥን ባለፈው ሳምንት ያቀረበው ዜና ነው። ኢሳት በዚያ ዘገባው በአርበኞች ግንቦት ሰባት ውስጥ ከፍተኛ ወታደራዊ አዛዥ የነበሩት ሻለቃ መሳፍንት ጥጋቡ ሰሜን ጎንደር ውስጥ በተካሄደ ውጊያ እጃቸውን ላለመስጠት ሕይወታቸውን አጥፍተዋል ይላል። የታጣቂዎቹ አዛዥ ያን እርምጃ የወሰዱትም ተዋጊዎቻቸው በመንግሥቱ ኃይሎች ከተከበቡ በኋላ መሆኑን አስረድቷል። የአርበኞች ግንቦት ሰባት ታጣቂዎች በሻለቃ መሳፍንት ጥጋቡ እየተመሩ ከኤርትራ ወደ ኢትዮጵያ ግዛት ገብተው አርማጭሆ ላይ ከመንግሥት ወታደሮች ጋር ውጊያ እንደ ገጠሙም በከባድ ብረት ለበስ ጦር መሣሪያ ጥቃት እንደ ተከፈተባቸው ዜናው ያብራራል። ሻለቃ መሳፍንት ጥጋቡ የኢህአዴግን ሰራዊት ከድተው በአውሮፓ ላክሰምበርግ ይኖሩ እንደ ነበርና ትግሉን ተቀላቅለው እስከ ዕለተ ህልፈታቸው ሲያገለግሉ እንደ ቆዩም የኢሳት ዜና ያስረዳል። የሻለቃ መሳፍንት ጥጋቡ አሟሟት እንዴት ነው? መንግሥት በውጊያ ላይ ተገደሉ ሲል አርበኞች ግንቦት ሰባት የራሳቸውን ሕይወት ያጠፉት ራሳቸው እጅ ላለመስጠት ሲሉ ነው ይላል። የአርበኞች ግንቦት ሰባትን የፖለቲካ ጉዳዮች ኃላፊና ቃል አቀባይ አቶ መንግሥቱ ወልደ ሥላሴን ዛሬ ጠዋት አግኝቼ አነጋግሬያለሁ። መቼ ነበር ከመንግሥቱ ኃይሎች ጋር ውጊያ የተካሄደው ስል ላቀረብኩላቸው ጥያቄ በመመለስ ነው የጀመሩት።
ባለፈው ሳምንት ማክሰኞ ህዳር 13 ማለት ነው፣ በአፍሪካ ዙሪያ ላይ ከወያኔው ሰራዊት ጋር የአርበኞች ግንቦት ሰባት ሰራዊት ውጊያ አድርጎ ነበር። ከፍተኛ ውጊያ ነበረ። በወያኔ ሰራዊት በሜካናይዝድ የታገዘ ውጊያ ነበር እየተደረገ የዋለው። በቀን ነበር የተደረገ ውጊያ። በዛ ላይ እንግዲህ በቦታው የነበረው የሰራዊቱ አመራር ገብርዬ ማለትም ሻለቃ መሳፍንት ጥጋቡ በውጊያው ላይ መጨረሻ ሰዓት ላይ ከበባ ተደርጎበት ነበር። በዛ ላይ ራሱን በያዘው መሳሪያ ነው ያጠፋው። የተወሰኑ የእኛ ሰራዊቶች ወጥተዋል። እሱ ግን መሪ ስለሆነ ከፍተኛ ጫና እሱ ላይ በርትቶ ስለነበር ላለመያዝ ሲል ነው ራሱን ያጠፋው።
ከመንግስቱ የተሰጠ መግለጫ ግን በውጊያ መሀል ተገደሉ እንጂ የራሳቸውን ሕይወት አጠፉ አይልም። እናንተ ትክክለኛ ሁኔታ እንዴት ነው ያረጋገጣችሁት?
አዎ፣ ከዛ እኮ የወጡ ሰዎች አሉ። እሱ መሪ ስለሆነና ከፍተኛ አዋጊም ስለነበረ በቦታው ላይ ትኩረት ሰጥተው እሱንም ከበባ አድርገውበት እሱና የተወሰኑ ልጆችን ከበባ አድርገውባቸው ነበረ። በዛ ምክንያት ነው ከዛ ወጥተዋል። ከዛ በኋላ ወጥተውም እኮ በተከታታይ በ16 እና በ17 ሰሞኑን ይሄን ሁለት ቀን ነው ሌላ ማጥቃት ሰንዝረዋል። ከዛ ከወጡ በኋላ የጀግንነት አሟሟት ሞተ እኛ ላይ የወታደራዊ በላይነት ተደረገብን ብሎ መቼም አይገልጽም፣ የምታውቁት ነው። በዛ ላይ የገለጸው መግለጫም ጠቅላላ የገባው ሰራዊት 113 ነው፣ 73ቱን ይዤ ያለሁ 15 ገድዬ ያለሁ እያለ ሁሉ ያወራበት ሂደት አለ። ይህ ከአሁን በፊት በተደጋጋሚ የሚሰጠው የውሸት ፕሮፓጋንዳ ነው። ሁልጊዜ አጥፍቻቸዋለሁ ነው የሚለው፣ ሁልጊዜ አጥፍቻቸዋለሁ ነው የሚለው። ለዚህ ማመሳከሪያ የሚሆን ከዚህ ቀጥሎ ያሉ በ16 እና በ17 ከትናንት ወዳ ውጊያ ተደርጓል። አሁን ጎንደር አካባቢ ግጨው የተባለ ቦታ ከዚሁ ከወያኔ መከላከያ ማለት የአስቸኳይ ጊዜ አዋጅ ግብረ ኃይል የሚለው ከትግራይ ያመጣቸው ሰራዊት አሉ። ከእነሱ ጋር ገጥሞ ጎንደር አካባቢ ላይ 22 ገድሎ 29 አቁስሏል።
የክልሉ ማለት የአማራው ክልል ቃል አቀባይ አቶ ንጉሱ ጥላሁን እንዲያውም ባለፈው ሳምንትም ሆነ አሁን ውጊያ ፈጽሞ አልተካሄደም፣ እየተካሄደ የለም ሲሉ ገልጸውልናል። እስቲ የእርስዎን አስተያየት።
የሚገርመው ይሄ ነው። የክልሉ ቃል አቀባይ ያን አይነት መግለጫ ምንም አይነት ውጊያ እንዳልሰሙ ተናግረዋል። እዛው አጠገባቸው ላይ ሆነው ግን በፌዴራል የሰጠውን መግለጫ ደግሞ ሰምታችኋል። የሚገርመው ነገር አስቸኳይ ጊዜ አዋጅ ግብረ ኃይል ማለትም ይሄንን ውጊያ ያደረጉትም ውጊያውን በሚስጥርነት መያያዙ ውጊያው እየተደረገ ያለው አማራ ክልል ሆኖ እያለ ከትግራይ የመጡ ኃይሎች ናቸው። በ56 መኪና ተጭነው ነው የመጡት እነዚህ የልዩ ኃይል የኮማንድ ፖስቱ ማለት ነው። እነሱና ከዛው ከትግራይ ክልል የመጡ የአጋዚ ጦር አባላት ከእነሱ ጋር ነው ውጊያ የተደረገው። ይህን ውጊያ እንግዲህ የክልሉ ቃል አቀባይ የተነገረውን ብቻ ነው መናገር ያለበት። በፌደራል ተያዘ ነው የዚህ ኮማንድ ፖስት ጉዳይ። በክልሉ ውስጥ ምንም አይነት ስልጣን የለውም። የሚደረጉ ሂደቶች የመግለጽም ሆነ የማስተባበል ምንም አይነት ስልጣን ስለሌለው መናገርም መብቱ ስለሌለው ነው እንጂ እንዴት ነው ይሄንን የማያውቀው? ዘው አጠገባቸው ላይ ተኩል ይሰማበት የሚችልበት አካባቢ ያለው ሰው ይያለ ፌደራል ደረጃ ላይ መግለጫ መሰጠቱ እንዴት ነው ሊሆን የሚችለው?
ይሄ ያሁኑ የእናንተ እንቅስቃሴ በጎንደር ሲካሄድ ከቆየው ህዝባዊ ተቃውሞ ጋር ግንኙነት አለው?
በጎንደር ብቻ ሳይሆን በመላ ኢትዮጵያ እየተደረገ ከነበረው እንቅስቃሴ ጋር ቀጥተኛ ግንኙነት አለው ነው የምንለውኛ። ለምን ከአሁን በፊትም ቢሆን በነበረው ህዝባዊ እንቢተኝነት አርበኞች ግንቦት ሰባት በመላ ኢትዮጵያ ውስጥ መዋቅር አለ። በዛ መዋቅር ሲሰራ ነበረ። በኦሮሚያም በአማራው ክልሉም እንደዚህ ጎልቶ የወጣው ብቻ ሳይሆን በሌሎች አካባቢ የተነሱ ትናንሽ አመጾች ላይ እንቢተኝነቶች ላይ በሙሉ የአርበኞች ግንቦት ሰባት መዋቅር እዛ ውስጥ አለ፣ እዛ እንቅስቃሴዎች ውስጥ አለ። የወልቃይት ማንነት ጥያቄ ይሄ አሁን እንደገና ደግሞ የአማራ ማንነት ጥያቄ ይባላል። በኦሮሚያ ውስጥ ያለው የፕላኑን ተከትሎ ግጭቱ ከተነሳበት ጀምሮ እስካሁን ደረሰበት ደረጃ በሙሉ የአርበኞች ግንቦት ሰባት በህዝቡ ውስጥ እንዳለ ላረጋግጥልህ እወዳለሁ።
አንድ የመጨረሻ ጥያቄ ላንሳ። አርበኞች ግንቦት ሰባት ከተመሰረተ ቆይቷል፣ ግን ደግሞ የዚያኑ ያህል እንቅስቃሴ ሲያደርግ አይታይም። እንዲያውም የኤርትራ መንግስት ተጽዕኖ ያደርግበታል እየተባለም ይነገራል። በዚህ ላይ ምን ይላሉ እርስዎ?
2 ዓመት የሚሞላው ጥር 2 ነው። አርበኞች ግንቦት ሰባት የተባለው የኢትዮጵያ ህዝብ አርበኞች ግንባርና የግንቦት ሰባት ንቅናቄ ውህደት ነው። ይህ ውህድ የሆነው ሁለቱም ድርጅቶች ረጅም የትግል ታሪክ ቢኖራቸውም ውህደት ከፈጠሩና አርበኞች ግንቦት ሰባት በእንዲህ መንቀሳቀስ ከጀመሩ ግን ገና 2 ዓመታችን ነው። በዚህም ደግሞ ሰራናቸው ስራዎች በህዝቡ ዘንድ አንሷል የሚለው ለእኛም ራሱ አዋንሷል ነው። የትግሉ ሂደት ቶሎ እንዲጠናቀቅልን የወያኔ ግብዓተ መሬት እንዲፋጠልልን የምንፈልገው ከማንም በላይ እኛ ነን። እኛ ደግሞ እየሰራን አለን። እንግዲህ በአንድ ጀንበር የወያኔን ሰራዊት ደምስሶ መግባት የሚቻልበት አይደለም። አንድ እሱ ነው። ሁለተኛው እንደገና ደግሞ ህዝባችን ላይ ወያኔ እያደረገው ያለውን ግፍ፣ ጭፍጨፋ መስዋዕትነቱን ወይም የህዝቡን የመጨፍጨፍ እንትን በመቀነስና ህዝባዊ አመፁ ተቀጣጥለው ላይቀለበስ የሚችል ህዝባዊ አመፅ በእኛ ኃይል የተደገፈ ህዝባዊ እምቢተኝነት የወያኔን ስርዓት ሊገለብጥ የሚችልበት ሁኔታ ማመቻቸት ረገድ ነው እንጂ መደበኛ ውጊያ አድርገን ከወንድሞቻችን ጋር እየጨራረስን ቀጥታ ልንገባ የምንችልበት አይነት ሁኔታ እንዲኖር አልፈልግም። በእርግጥ የድርጅታችን ስትራቴጂ አለ፣ ጎለገብ የምናደርገው ትግል አለ። ያንንም በከፍተኛ ሁኔታ እየሰራንበት ነው ያለ ነው እንጂ እኛ በኩል ከድርጅታችን ከተመሰረተበት ጀምሮ በምናካሄደው የትግል ሂደት ውስጥ ትንሽ የመቀዝቀዝ ሁኔታ አሳይተናል የሚለው እንትን አይልም። ሌላው የኤርትራ መንግስት ጫና ያደርግባቸዋል የሚባለው እንግዲህ እንደ አጋጣሚ ሆነው እኔ የቀድሞ ኢትዮጵያ ህዝባዊ ግንባር ታጋይ ነኝ። ከኤርትራ መንግስት ጋር እንግዲህ የኛ ድርጅት ወደ 16 ዓመት ነው ከተመሰረተ ቆይቶ የሰራን ያለ ነው። ኢትዮጵያ ውስጥ በምናደርገው ትግል ላይ የኤርትራ መንግስት ጫና የሚያደርግብን ለምንድን ነው? ምን ምክንያት አለ? ኤርትራ መንግስት ይህ ከሆነ ለምንድን ነው መጠለያም መንደርደሪያም የሚሆነውን ቦታው ለምን ፈቀደልን? ይህንን አይነት ሁኔታ እያለ ደግሞ በእንደዚህ አይነት ጫና ውስጥ እኛ እዚህ ተቀምጠን ኢትዮጵያ ልንጎዳ ኢትዮጵያ ነጻ ልናወጣ ማንችልበት ሁኔታ ውስጥ ሆነን የምንታገለውና እዚህ ቦታ የምንገኘው ስለምንድን ነው? እና በኤርትራ መንግስት በኩል ጫና ይደረግባቸዋል የሚለው በኤርትራ የሚካሄደውን ትግል ወይም በኤርትራ መንደርደሪያነት የምናደርገውን ትግል የሚቃወሙ ኃይሎች አሉባልታና እንደገና ደግሞ ወያኔ ኤርትራ ለኢትዮጵያ ጥሩ አመለካከት የላትም እያለ ከሚነፋው ፕሮፓጋንዳ የተነሳ ነው እንጂ የኤርትራ መንግስት በአርበኞች ግንቦት ሰባት ላይ ምንም አይነት ጫና የሚያደርግብን ሁኔታ የለም።
አቶ መንግስቱ ወልደ ስላሴ የአርበኞች ግንቦት ሰባት የፖለቲካ ጉዳዮች ኃላፊና ቃል አቀባይ ለሰጡኝ ማብራሪያ አመሰግናለሁ። አድማጮች፣ መንግስትም ባለፈው ሳምንት ስለ ሁኔታው ለተለያዩ መገናኛ ብዙሃን መግለጫ አሰራጭቷል። ዛሬ ከመሸ በቴሌፎን ያገኘኋቸው የመንግስቱ ቃል አቀባይ ዶክተር ነገሪ ሌንጮ ውጊያውን በተመለከተ ካለፈው ሳምንት ወዲህ የተለወጠ ነገር የለም፣ ያንኑ መረጃ መጠቀም ትችላለህ፣ በቅርቡም ሰፋ ያለ መግለጫ እንሰጣለን ብለውኛል። በዚሁ መሠረት ይህንኑ የመንግስቱ መግለጫ ዋና ዋናውን ለመግለጽ እንዲህ ይላል። ሰሞኑን ከኤርትራ በምዕራብ ትግራይ ዞን በኩል ወደ ኢትዮጵያ ሰርጎ ለመግባት የሞከረው የግንቦት ሰባት የጥፋት ኃይል በቁጥጥር ስር ውሏል ይላል። የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፑብሊክ መከላከያ ሚኒስቴር መግለጫ አክሎም ሻዕቢያና ደጋፊዎቹ የሀገራችን ሰላምና ልማት የማይዋጥላቸው የጥፋት ኃይሎች ከንቱ ሴራ ፈጽሞ አይሳካም ብሏል። ሰሞኑንም በብርሃኑ ነጋ የሚመራው አርበኞች ግንቦት ሰባት በሀገሪቱ ተፈጥሮ የነበረውን ሁከትና ብጥብጥ እንደ መልካም አጋጣሚ በመጠቀም በምዕራብ ትግራይ ዞን ሰርጎ ለመግባት ሲሞክር በዞኑ ሕዝብና ሚሊሻ በቁጥጥር ስር ውሏል ካለ በኋላ በአጠቃላይ ሰርጎ ከገባው 113 የታጠቀ የሰው ኃይል 15ቱ ሲገደሉ 73ቱ ተማርከዋል ብሏል። በሁለት ዙር የገቡት የጥፋት ኃይሎች የመጀመሪያው በሻለቃ መሳፍንት ጋቡ፣ ሁለተኛው በደስታው ተገኘ እንደነበርም የመንግስቱ መግለጫ ያብራራል። መሪዎቹን ጨምሮ ሌሎችን መገደላቸውን ከተማረኩ የጦር መሳሪያዎች ጋር በዝርዝር አቅርቧል። ይበንድ እንዳለ በእለቱ ወደ አካባቢው ነዋሪዎችና የክልሉ ባለስልጣንም ደውዬ ነበር። አንድ ስማቸው እንዳይገለጽ የጠየቁ ነዋሪ አሁን ውጊያ መካሄዱን ከአቅራቢያው የመጡ ሰዎች አረጋግጠውልኛል ብለውኛል። የአማራው ክልል ቃል አቀባይ አቶ ንጉሱ ጥላሁን ግን እስከማውቀው ድረስ ጎንደር ውስጥ የተካሄደ ወይም አሁን እየተካሄደ ያለ ውጊያ የለም ብለዋል። አቶ ንጉሱ
ውጊያ ስለመደረጉ ራሱ መረጃ የለኝም። ሰለሞን፣ እንግዲህ ይሄ በክልል ደረጃ ከሆነ ያው እኔ ነኝ። እኔ ግን በዚህ አካባቢ ላይ ውጊያ እየተደረገ ስለመሆኑ ምንም መረጃ የለኝም።
ከኢትዮጵያ የደህንነትና ጸጥታ ምንጮች ቀደም ሲል ለትግርኛው ክፍል የተሰጠ ማረጋገጫ ነበረ። ኮሎኔል መሳፍንት ጽጋቡ የሚመራ ሽምቅ ተዋጊዎች ቡድን ከኤርትራ ወደ ኢትዮጵያ ተሻግሮ በሰሜን ምዕራብ ኢትዮጵያ ውስጥ ተደምስሷል የሚል።
እንደዚያ ከሆነማ ይህንን መግለጫ የሰጡትን አካላት ናቸው የበለጠ መረጃ ሊሰጡ የሚችሉት። በዚህ ጉዳይ ላይ እንትን መረጃ ስለሌለኝ ማለት እኔ በአሁን በማውቀው ደረጃ ስለሌለን እንደ ክልልም እንደዚህ አይነት ነገር ስለሌለን ምናልባትም በዚህ ዘገባ ውስጥ የተካተቱት አካላት መረጃ ሊሰጡ ይችላሉ። እኛ ግን ተጨባጭ መረጃ ስናገኝ እንሰጣቸዋለን።
አቶ ንጉሱ ጥላሁን የአማራው ክልል ቃል አቀባይ ነበሩ። አመሰግናለሁ። ቀደም ሲል የኢትዮጵያ መንግስት ቃል አቀባይ ዶክተር ነገሪ ሌንጮ በቅርቡ ውጊያውን በሚመለከት ሰፊ መግለጫ ይወጣል ብለዋል። እንጠብቃለን።
አድማጮች፣ ወደ ተከታዩ የመጽሔት የትንታኔ ርዕስ እንሻገራለን። በቅርቡ ከዚህ ዓለም በሞት የተለዩትን የኩባውን ፕሬዚዳንት ፊደል ካስትሮ መታሰቢያ ይመለከታል። በ1970ዎቹ በኩባ የተማሪ ኢትዮጵያውያን የተማሩ ወይም ኢትዮጵያውያን በኩባ የተማሩ ለፊደል ካስትሮ የመታሰቢያ ስነ ስርዓት ለማካሄድ ኮሚቴ አቋቁሞ እየተንቀሳቀሱ ነው ይላል የእስክንድር ዘገባ ከአዲስ አበባ። የዚህ መታሰቢያ ስነ ስርዓት አስተባባሪ ሊቀመንበር ይብራህ መሀሪ ይባላሉ። ለአሜሪካ ድምፅ እንደገለጡት በዚያ የተማሪ ኢትዮጵያውያን ወይንም በኩባ የተማሩ ኢትዮጵያውያን ለካስትሮ ልዩ ፍቅር አላቸው ነው የሚሉት። እስክንድር ፍሬው እንዲህ አቀናብሮታል።
የሲያድ ባሬን ወረራ ለመመከት የተደረገው ጦርነት አብቅቷል። የተወው ጠባሳ ግን አዲስ ነበር። የሰሜኑ ጦርነት ደግሞ የመቀዝቀዝ አዝማሚያ አላሳየም። በዚህ ሁሉ መሃልም በርካታ ኢትዮጵያውያን ታዳጊዎች ወላጆቻቸውን እያጡ አሳዳጊ አልባ እየሆኑ ነበር። ያኔም ነው የደርግ መንግስት በእነዚህ የምስራቅና የሰሜን ጦርነቶች የተሰዉ ወታደሮችን ውለታ ለመክፈል እነዚህን ወላጅ አልባ ልጆች ወደ ወዳጅ አገራት መላክ የጀመረው። ኢትዮጵያውያኑን ታዳጊዎች እጃቸውን ዘርግተው ከተቀበሉ ወዳጅ አገራት አንዷ ደግሞ የፊደል ካስትሮዋ ኩባ ነበረች። በዚህ መንገድ በዚያች ሀገር የተማሩ ኢትዮጵያውያን ቁጥር 5000 መሆኑን የኩባና የኢትዮጵያ ሕዝቦች ወዳጅነት ማህበር የመጀመሪያው ሊቀመንበርና የመታሰቢያ ስነ ስርዓቱ አስተባባሪ ይብራህ መሃሪ ለአሜሪካ ድምጽ ተናግረዋል። በ1970ዎቹ መጀመሪያ አባታቸውን በሰሜኑ ጦርነት የተነጠቁት ከ14 ዓመት እድሜያቸው ጀምሮም ለ11 ዓመታት በኩባ የተማሩት አርክቴክቱ አቶ ይብራህ እንደሚሉት ኢትዮጵያውያን የካስትሮን ውለታ አልዘነጉም። በርሳቸው የሚመራ ኮሚቴ አቋቁመውም ለመታሰቢያ ስነ ስርዓት እየተዘጋጁ መሆኑን አስረድተዋል። ስነ ስርዓቱም ጥቁር አንበሳ ሆስፒታል አጠገብ በሚገኘው የኢትዮ ኩባ ወዳጅነት ፓርክ በመጪው እሁድ እንደሚካሄድ የተለያዩ እንግዶችም እንደሚገኙ ገልጸዋል።
የእሁድ ፕሮግራም ላይ በኩባ የተማርን ኢትዮጵያውያን ነው የምንገኘው። ከዛ በተጨማሪ ከአምባሳደሩ ጋር በተነጋገር ነው መሰረት ኩባ ለአፍሪካ ያደረገችው አስተዋጽኦ ቀላል ስላልሆነ የአፍሪካ አምባሳደሮች በቦታው ላይ እንዲገኙ ጋብዘናቸዋል። እንዲሁም የላቲን አሜሪካ አምባሳደሮችም እንደዚሁ እንዲገኙ ጋብዘናቸዋል እና የውጭ ጉዳይ ሚኒስቴር በኢትዮጵያ መንግስት በኩል ደግሞ እንደዚሁ ግብዣ አድርገናል እና እዚያ ፕሮግራም ላይ እነዚህ ትልቅ ባለስልጣናትና አምባሳደሮች ከኩባ ከተማሩ ኢትዮጵያውያን ጋር አብረን ፕሮግራሙን እናሳልፋለን ማለት ነው።
በወቅቱ እዛ ስትማሩ የነበራችሁ ኢትዮጵያውያን ፍቅራችሁ የሚመነጨውስ እሳቸው በኩባ ህዝብ ሲወደዱ ስላያችሁ ነው ወይስ በተናጥል ከኢትዮጵያውያን ከእናንተ ከራሳችሁ ጋር አያይዛችሁ ነው ለእሳቸው የነበራችሁ ስሜት?
ምንም ከህዝቡ ጋር አገናኝተን አይደለም። እኛው ራሳችን ልዩ ፍቅር ነው ያለው። ምክንያቱም እስከ ትምህርት ቤት ድረስ እየመጡ ሞራል ይሰጡን ነበረ። ተክተን እንድንማር ይመክሩን ነበረ። በሁለት መንግስታት በነበረው ስምምነት መሰረት መደረግ የሚገባውን ነገር በሙሉ ሙሉ ከፍቅር ጋርና ከማንኛውም የትምህርት አቅርቦት ጋር በፍቅር ስላስተማሩ እኛም ልዩ ፍቅር ነው ያለን። ምክንያቱም እዛ የነበርነው የጠቅላላ አፍሪካ ሀገሮች ተማሪዎች ነበር ማለት እንችላለን። እንግዲህ አሁን በመረጃ እንደማውቀው እስከ 60 ሺህ የሚሆን አፍሪካን ተምሯል ኩባ ውስጥ የሌሎች አህጉራት ሳልጨምር ማለት ነው። እና ሁሉም ስሜቱ የነበረው በፊደል ላይ የነበረው ህዝቡ በሚወደው መሰረት ይዞ ሳይሆን እኛው ራሳችን በነበረን ግንኙነትና ፍቅር ልዩ ፍቅር ነው ያለን ደሳቸው እና በአጠቃላይ ይሄን ነው 5000 ተብሎ ይገምታል። እና እዛም ወጣቶች ደሴት የሚባል አባነ ርቀት ባለው ትልቅ ደሴት ነች። የኩባ ትልቋ ደሴት ወጣቶች ደሴት ትባላለች። እዛ የተለያዩ የአፍሪካና የሩቅ ምስራቅ የላቲን አሜሪካ ተማሪዎች ነበሩ። ከነዛ ውስጥ ኢትዮጵያውያኖች አራት ትምህርት ቤት ነበረ እና አራት ትምህርት ቤቶች ደግሞ በአራት ስያሜ የተሰየሙ ነበሩ። ከአራተኛ ክፍል ጀምሮ እስከ ሰባተኛ ክፍል የሚማሩበት፣ ከስምንተኛ እስከ ዘጠነኛ የሚማሩበት እና ሀይ ስኩል እንደዚያ የሚማሩበት የተለያየ ደረጃ ያላቸው ትምህርት ቤት ነበር እና ሀይ ስኩሉ መንግስቱ ኃይለማርያም ትምህርት ቤት ይባላል። ከዛ ሴኔ 21 የሚባል ነበረ። ቆሬና ካራማራ የሚባሉ ነበሩ። ያው ካራማራ የተሰየመው በምስራቅ ጦርነት በተደረገ ኩባውያን በብዛት የተሳተፉበት ጦርነት ቦታ ስለሆነ ካራማራ የሚባል ስያሜ የተሰጠው ነው።
እንግዲህ የነገሩኝ እስከ ሁለተኛ ደረጃ ያለውን ነው። የዩኒቨርሲቲውስ?
ዩኒቨርሲቲ ደግሞ 14 ክፍለ ሀገር አላት ኩባ። እያንዳንዱ የተመደበበት ዩኒቨርሲቲ እና የትምህርት አይነት የተመደበ ደግሞ የተለያዩ ዩኒቨርሲቲዎች የገቡ ነበሩ እና ስንቀላቀል ያው ከማንኛውም ከኩባውያን እና የተለያዩ ሀገሮች የመጡ ተማሪዎች ተቀላቅለን ነው የተማርነው። እንደ ማንኛውም ዩኒቨርሲቲ እንደሚያካሄደው ስርዓቱን ተከትሎ ማለት ነው።
እንግዲህ እስቲ አሁን ኢትዮጵያ ውስጥ ያዘጋጃችሁት ስላለው መታሰቢያ ስነ ስርዓት እንነጋገር። ፊደል ካስትሮ በዘጠና ዓመታቸው ከዚህ ዓለም በሞት ተለይተዋል ሰሞኑን። ምን ነበር ያሳደረባችሁ ስሜት? መቼም ትደዋወላላችሁ እዛ የተማራችሁ ኢትዮጵያውያን፣ አሁን እዚህ ያላችሁት እርስ በርሳችሁ ትገናኛላችሁ፣ ማህበር እንዳላችሁም ነግረውኛል። እና ምንድን ነው መሞታቸውን ስትሰሙ ያደረባችሁ ስሜት? አቶ ይብራ፣
እውነት ለመናገር ከጫፍ እስከ ጫፍ ያሉት ኢትዮጵያውያን በኩባ የተማሩ ከፍተኛ ሀዘን ነው የተሰማቸው። ወዲያውኑ ነው ተሰባስበን ስሜታችን ለመግለጽ ፍቅራችን ለመግለጽ ፕሮግራም አዘጋጅተናል። እንዲያውም ትናንትና እዛ የኢትዮ ኩባ ፍሬንድሺፕ ፓርክ ላይ ስብሰባ አካሄደን።
ኢትዮ ኩባ የወዳጅነት አደባባይ ላይ
ስብሰባ አድርገን ያው ምን ማድረግ እንዳለብን ተነጋግረን እሁድ የቀብሩ ስነ ስርዓት ጊዜ ጠቅላላ የኩባ ምሩቃን እዛ አደባባይ ላይ ተገኝተው የክብር ፊርማቸውን ያኖራሉ።
ቀደም ሲል አንስቼ ቦታለሁ በተለያየ መንገድ ይህንን ጥያቄ። ካስትሮ ለምን ኢትዮጵያ ውስጥ ይታሰባሉ? ለምን ልታሰቧቸው? ለእሳቸው የመታሰቢያ ስነ ስርዓት ለማዘጋጀት ለምን አስፈልጋችሁ?
ካለ ፍቅር አንጻር ነው። ለተደረገልን ውለታ መልስ ለመስጠት ቀላል አይደለም። እኛ 5000 የምናክል ኢትዮጵያውያኖች በተለያየ አገሪቷ ክፍል በተለያየ ስራ ላይ የምንገኘው የዛ ህዝብ ውጤት ነው። ያ ህዝብ ስላደረገልን ነው። ያ ህዝብ ማለት ደግሞ ፊደል ካስትሮ ነው። እና ፊደል ካስትሮ ፍቅርን ለመግለጽ ብለን ነው ያን ፕሮግራም ያዘጋጀ ነው። ሀዘናችን ለመግለጽ፣ ከህዝቡ ጎን መሆናችን ለመግለጽ።
ኩባን ለግማሽ ምዕት ዓመት ያስተዳደሩትን የፊደል ካስትሮን ከዚህ ዓለም በሞት መለየት ምክንያት በማድረግ በዚያ ከተማሩ ኢትዮጵያውያን ጋር የተደረገ ቃለ መጠይቅ ቀጣይ ክፍል በሌላ ዝግጅት ይዤ እቀርባለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
በዚሁ በቀድሞ የኩባ መሪ በፊደል ካስትሮ እልፈት ዙሪያ የተጠናቀረ ሌላ ዘገባ ነው ያለን። በዩናይትድ ስቴትስ እና በኩባ መካከል ያለው ወዳጅነት ከ50 ዓመታት በኋላ መታደሱ አስደሳች መሆኑን በኩራት የገለጹት ፕሬዚደንት ባራክ ኦባማ በሟቹ የቀድሞ ፕሬዚደንት ካስትሮ ሞት የተሰማቸውንም ሀዘን ዲፕሎማሲያዊ በሆነ መንገድ ለቤተሰባቸው ገልጸዋል። ተመራጩ ፕሬዚደንት ዶናልድ ትራምፕ ግን ቀድሞውኑ በዩናይትድ ስቴትስና በኩባ መካከል በፕሬዚደንት ኦባማ የተጀመረውን የዲፕሎማሲያዊ ግንኙነት አልወደዱትም። የፊደል ካስትሮንም ሞት በተመለከተም ነፍሰ ገዳይና አምባገነን በሚል ጠንካራ አስተያየት ነው የገለጿቸው። በሁለቱ አገላለጽ ላይ የታየው ልዩነት የቪኦኤዋ ሲንዲ ስቴን እንደዘገበችው ምናልባትም በዋሽንግተንና በሃቫና ዲፕሎማሲያዊ ትስስር ላይ ከፍተኛ አንደምታ ሊያሳድር ይችላል። አዲሱ አበበ ዘገባውን ይዟል።
ፕሬዚዳንት ባራክ ኦባማ በኩባና በዩናይትድ ስቴትስ መካከል ከ50 ዓመታት በኋላ የተጀመረውን ግንኙነት እንደ ከፍተኛ የዘመናቸው ዲፕሎማሲያዊ ስኬት ነው የሚቆጥሩት። ያችን በካሪቢያን ደሴት የምትገኝ አገር ባለፈው ዓመት መጋቢት ወር በጎበኙበትም ጊዜም እንደ አውሮፓ አቆጣጠር ከ1928 ዓ ም ወዲህ የመጀመሪያው በስልጣን ላይ ያለ የዩናይትድ ስቴትስ ፕሬዚዳንት ሆነዋል።
I have come here to bury the last remnant of the Cold War in the Americas.
አመጣጤ በአሜሪካ አገሮች ባለው የቀድሞ የቀዝቃዛው ጦርነት መጨረሻ ርዝራዥ ላይ ግብአተ መሬት ለመፈጸም ነው።
ሁለቱ አገሮችም ከ50 ዓመታት በኋላ መሆኑ ነው በየአገሮቻቸው ኤምባሲዎችን የከፈቱት። በአሁን ወቅት የዩናይትድ ስቴትስ የጉዞ መርከቦች ኩባ ወደብ ላይ ይቆማሉ። የዩናይትድ ስቴትስ አየር መንገዶችም ወደዚያች አገር በረራዎችን ጀምረዋል። ይሁንና የ90 ዓመቱ ፊደል ካስትሮ ሞትና የሪፐብሊካኑ ዶናልድ ትራምፕ መመረጥ የዩናይትድ ስቴትስንና የኩባን ወዳጅነት ጥያቄ ውስጥ ከቶታል። የሚስተር ዶናልድ ትራምፕ ከፍተኛ አማካሪ ኬሊያን ካንዌ ትናንት እሁድ ቢቢሲ ከተባለው የአሜሪካ ቴሌቪዥን ጋር ባደረጉት ውይይት ከኩባ ጋር ያለውን ወዳጅነት ለማመቻቸት ትራምፕ ማንኛውንም ነገር ለማድረግ ፈቃደኛ እንደሆኑ፣ ሆኖም ከኩባ በኩል እንዲፈጸም የሚፈልጉት ነገር እንዳለ ተናግረዋል።
We remain very firm that when you open up diplomatic relations as President Obama has with Cuba and Fidel Castro in the last several years.
President Barack Obama ባለፉት አመታት እንዳደረጉት ያለ ዲፕሎማሲያዊ ግንኙነት ከኩባና ከፊደል ካስትሮ ጋር ሲጀመር በመተኩ የፖለቲካ እስረኞችን መፍታትና የኩባ ህዝብም የፖለቲካና የኢኮኖሚ ነጻነቱን ማግኘቱን የመሳሰሉ ነገሮችን እጅ አለማድረግ እንዴት ነው የሚሆነው? እኔኮ የፊደል ካስትሮ ሰለባ የሆኑና ሰቆቃ የተፈጸመባቸው ብዙ ሰዎችን በአካል አግኝቻለሁ። እርግጠኛ ነኝ እናንተም አግኝታችሁ ታውቃላችሁ።
ሚስተር ኦባማ ኩባን አስመልክቶ ያደረጉት የፖሊሲ ለውጥ ከሁለቱም የምክር ቤት አባሎች ትችት ገጥሞታል። ወላጅ አባታቸው ከኩባ ከሆኑት ከሴናተሩ ቴድ ክሩዝ ጭምር
I very much hope that we don't see any US government officials going to Fidel Castro's funeral. I hope we don't see
ማንም አንድም የዩናይትድ ስቴትስ ባለስልጣን ለፊደል ካስትሮ ቀብር ኩባ እንደማይሄድ ተስፋ አደርጋለሁ። ፕሬዚዳንት ባራክ ኦባማ ወይም ጆ ባይደን አሊያም ሂላሪ ክሊንተንና ሌሎች ዲሞክራቶች ይህን ጨካኝና ነፍሰ ገዳይ መሪ ለማጀገን እንደማይሞክሩም ተስፋ አደርጋለሁ።
በመጪው እሁድ በሚከናወነው በፊደል ካስትሮ የቀብር ስነ ስርዓት ላይ ዩናይትድ ስቴትስን በማን ወይም ዩናይትድ ስቴትስ በማን እንደምትወከል ዋይት ሃውስ ገና ይፋ አላደረገም። በአሁን ወቅት የዩናይትድ ስቴትስና የኩባ መጻይ የዲፕሎማሲያዊ ግንኙነት ግልጥ ባይሆንም የኩባ ህዝብ ዩናይትድ ስቴትስ ውስጥ ወዳጅ እንዳላቸው ሊያውቁ ይገባል በማለት ፕሬዚዳንት ባራክ ኦባማ በተናገሩት ቃል ዶናልድ ትራምፕም ይስማማሉ ተብሎ ግን ይታመናል።
የመጽሔቱን የትንታኔ ርዕሶች ነበር አድማጮች የተከታተላችሁት። በ1922ና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈው ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን በነጻዊ ስልክ መስመር 202-205-9942 የውስጥ መስመር 14 ከተቀበልናቸው የእናንተ አስተያየቶች ለሰዓቱ ጥቂቱን እንሰማለን።
ቀረስትልኝ አቶ ልደቱ ባለፈው ሳምንት ፕሮግራማችሁ ላይ ቀርበው ኢትዮጵያ ጠንካራ ተቃዋሚ ፓርቲ ያስፈልጋታል ሲሉ ሰማሁ። ኢትዮጵያ ጠንካራ ፓርቲ ያጣችው በተቃዋሚዎች ጥንካሬ ማጣት ችግር ነው ያሉን ነው። በርግጥ እርሶም ከዚህ ቀደም እንዳደረጉት ከኔ ጋር ካልሆንክ ከጠላቴ ጋር ነህ የሚል አካሄድ እንዳለ አልክደም። ለመሆኑ በሀገራችን በየአቅጣጫው እየቀጠለ ያለውን ህዝባዊ እምቢተኝነት ጥያቄ ተገንዝበውታል? አሁን ያለው አገዛዝ በምርጫ ይወርዳል የሚለውን የህፃናት የእንቅልፍ ጊዜ ተረት ተረት ለኢትዮጵያ ህዝብ ብናገር ያምነኛል ብለው ነው ወይስ ለሌላ ተጨማሪ ግዳጅ ተሰማርተው? ፍርዱንና መልሱን ለህሊናው። እውነቱ ነኝ ከላስ ቬጋስ።
በጎንደር አካባቢ እየተዋጋ ስለመሞቱና ያለው ስርዓት ደግሞ ስለሱ የሰጠው መግለጫ በማስመልከት ነው። በመጀመሪያ ይሄ ሰውዬ ባለው ስርዓት ሻለቃ ነበር። ውጭ ሀገርም መኖር ሲችል የራሱን ታሪክ ለማረም ተመልሶ በረሃና መከራ ገብቶ በመጨረሻም ያለው ስርዓት ወታደሮች ሲከቡትና ጄኔራል ሰጥም ብሎ ህይወቱን ራስ ማጥፋቱ በታሪክ የበለጠ ክብር የሚሰጠው ነው። እውነተኛ ሰማዕትነት ለሁሉ ኢትዮጵያዊ ነው የሞተው። እኔ ነፍስ ይማራለሁ። በሌላ በኩል ግን ወያኔ 113 ገቡ አለ። ከ113ቱ 73ቱ እጃቸውን ሰጡ፣ 15ቱ ሞቱ። የተቀሩት የት ሄዱ? አመለጡ? የት ገቡ?
አስተያየት ያደረሳችሁንን አድማጮች በሙሉ እናመሰግናለን። ሌሎቻችሁም እንደዚሁ እንድትሳተፉ እናበረታታለን። ዝግጅታችን እስከ 4 ሰዓት ድረስ ይቀጥላል። አብራችሁን ቆዩ። የአማራ ክልል ከተካሄደው የተቃውሞ እንቅስቃሴ በኋላ የመጀመሪያ የሆነ የካቢኔ ሹምሽር ህዝቡ ላነሳው ጥያቄ መልስ የሚሰጥ አይደለም ሲሉ የተቃዋሚ ፓርቲ አመራር አባላት ተችተዋል። ተቃውሞ የተቀሰቀሰበትን ዋናው የወልቃይት ጉዳይ መልስ ያልሰጠና ሌሎችንም የህዝብ ጥያቄዎች ያልመለሰ ጥቅስ ግምገማና ጥልቅ ተሃድሶ አድርገናል ማለት ይፋ የለውም ብለውታል። ይቅርታ፣ ፋይዳ የለውም ብለውታል። የክልሉ መንግስት በበኩሉ ሰዎች የመሰላቸውን አስተያየት መስጠት ይችላሉ፣ በእኛ በኩል ግን ክልሉ የህብረተሰቡን ችግር ለመፍታት ጥልቅ ተሃድሶ አድርጎ ሹምሽር አካሂዷል ብሏል። ጽዮን ግርማ ዝርዝሩን ይዛለች።
በክልሉ ከተቀሰቀሰው ተቃውሞ በኋላ የአማራ ክልል ምክር ቤት ለሶስት ቀን ያካሄደውን ጉባኤ ሲያጠናቅቅ የክልሉ ፕሬዚዳንት አቶ ገዱ አንዳርጋቸውና ምክትላቸው አቶ ብናልፍ አንዱዓለም ባሉበት እንዲቀጥሉ ሲወስን የ22 የካቢኔ አባላትን ሹመት አጽድቋል። ከዚህ ውስጥ 12ቱ አዳዲስ ተሿሚዎች መሆናቸውን ማስታወቅ ይታወሳል። የክልሉ መንግስት ቃል አቀባይ አቶ ንጉሱ ጥላሁን ለአሜሪካ ድምጽ ሲናገሩ ክልሉ ባለፉት 15 ዓመታት ያመጣው ስኬት እንዳለ ሆኖ ለህብረተሰቡ የችግር ምንጭ ናቸው ያሏቸውን ለይተው እንዳወጡ ይናገራሉ።
ቅሬታዎች እና ችግሮች በተለይም ደግሞ ከመልካም አስተዳደርና ተገቢ አገልግሎት መስጠት አኳያ ያሉብን ችግሮች፣ የህዝብን አንገብጋቢ ችግሮች ከመፍታት አኳያ ያሉብን እጥረቶች ጥልቅ ናቸው። እነዚህም ደግሞ በዝርዝር ለይቶ መፍታት እጅግ አስፈላጊና ወቅታዊ ነው። በዚህም መሰረት ለህብረተሰቡ ቅርብ አገልግሎት ከመስጠት አኳያ በዚህም ችግሮችን ከመፍታት አኳያ መሰረታዊ ችግር የአመራር ችግር ነው የሚል ግምገማ ስላለን አመራር ሊሰጥ የሚችል ክልሉን ስትራቴጂካዊ በሆነ ሁኔታ ሊመራ የሚችል የአመራር መዋቅር ማሻሻልና ስምሪት መስጠት አስፈላጊ ሆኖ በመገኘቱ ይሄ ሆኗል። በክልላችን
አቶ ንጉሱ አያይዘው በዚህም መሰረት አዲስ ካቢኔ መዋቀሩና አዳዲስ ሹመቶች መጽደቃቸውን ገልጸው ይህ ሹመት ለተፈጠረው የመልካም አስተዳደር ችግር መፍትሄ ይሰጣል ብለዋል። የመኢአድ ምክትል ፕሬዚዳንት አቶ ሙልጌታ አበበ ከሹምሽሩ ጋር ተያይዞ የተነሳውን ክልሉ አድርጌዋለሁ ያለውን ጥልቅ ተሃድሶ አንስተው ህብረተሰቡ ያነሳውን ጥያቄ ሳይመልሱ ሰዎችን ቀይር ያለሁ ተሃድሶም አድርጌያለሁ ማለት ምንም የማይጣጣም ተግባር ነው ይላሉ።
ህብረተሰቡ ያነሳው ጥያቄ አንዱ የአማራ የማንነት ጥያቄ ነው። የአማራ የማንነት ጥያቄ ግን የትግራይ ክልል ጉዳይ ነው ብለውን ያለፉት የትኛውን ጥያቄ ነው የሚመልሱት? እና አስደናቂ ነው። እና በዚህ መልኩ ጥልቅ ታድሶ አይደለም ግልብ ታድሶ ራሱ ማድረግ አይችሉም። እንደው በጣም የሚያሳፍር ነገር ነው። ህዝቡ የሚፈልገው ጥልቅ ታድሶ ማለት ቢሆን እኮ ደስ ይለናል። እኛም ቢታደሱ እንደሚሉት ለህዝብ ቢሰሩና ለውጥ ማምጣት ቢችሉ ደስ ይለናል፣ ግን ማምጣት አይችሉም።
በክልሉ ያለውን የመልካም አስተዳደር እጦት የሚፈታ አንዳችም ለውጥ አልተካሄደም ያሉት አቶ ሙልጌታ ምናልባት ለውጥ የሚሉት ሰዎችን አስሮ ጥያቄዎቹን አዳፍኖ ዝም ማሰኘት ከሆነ በሱ በኩል ለውጥ አለ ብለዋል።
ጥልቅ ታድሶ የሚባለው እንደው አንዱን ነገር እንኳን ብናነሳ ሰውየው የመልካም አስተዳደር እጦት አለ ተብሎ ከታመነ በሀገር አቀፍ በአማራ ክልል ብቻ አይደለም በሀገር አቀፍ በኢትዮጵያ ውስጥ የመልካም አስተዳደር እጦት አለ ተብሎ ከታመነበት መልካም አስተዳደርን እንዳይኖር ያደረገው አካል ማን ነው? ለፍርድ የቀረበ ማን ነው? የተጠየቀ በዚህ ጉዳይ ማን ነው? ይሄን አጥፍተሃል ተብሎ ለህዝብ ተጋልጦ የተሰጠ ማን ነው? እንደው እንደ ባዲንን ታየውና እንደ ኢህአዴግ ራሱ ማን ነው ለዚህ ጉዳይ አንተ ይሄን አጥፍተሃል፣ ስራ ተቆጥሮ ተሰጥቶህ አልሰራህም፣ ለህዝብ አላገለገልክም፣ ህዝብ መርጦህ ለህዝብ አልሰራህም፣ ህዝብ አስቀምጦህ ለህዝብ አልሰራህም ተብሎ ለህዝብ ቀርቶ ህዝብ ውሳኔ የወሰነበት ወይም ህዝብ እርምጃ የወሰደበት ወይ ህዝብ ምህረት ያደረገለት ማን ነው? እስካሁን በ25 ዓመት ጉዞ ይሄ ነገር የለም። ጥልቅ ታድሶ ይባላል። ከዛም በፊት ብዙ ጊዜ ታድሶ ስልጠናዎች ይባላሉ፣ የተለያዩ ነገሮች ይባላሉ። በፊት ለፊት ያጡትን በጓሮ በር ይዘውት ነው የምናገኘው። ከመድረክ ዞር ይደረጋሉ፣ መጋረጃ ጀርባ ሆነው ሲሰሩ ነው የምናይ። ይሄ ለውጥ ሊያመጣ አይችልም፣ ለራሱ ለኢህአዴግም ሊጠቅመው አይችልም። ይሄ
የክልሉ መንግስት ቃል አቀባይ አቶ ንጉሱ በበኩላቸው ክልሉ ህብረተሰቡ ያነሳቸውን ችግሮች በስፋት ገምግሞና ችግሮቹን አውቆ ለጥያቄዎቹ ምላሽ ለመስጠት ነው የአመራር ለውጥ የተደረገው ይላሉ።
አስተያየት መስጠት መብት ነው። ነገር ግን ደግሞ ለህብረተሰቡ የቀረበ የህብረተሰቡ ቅሬታ ሊፈታ የሚችል አመራር ማሰማራት እንዴት በምን መስፈርት ለውጥ አያመጣም ተብሎ ሊገመገም አይችልም ማለት ነው።
በቅርቡ የተመረጡት የሰማያዊ ፓርቲ ፕሬዚዳንት አቶ የሸዋስ አሰፋ በበኩላቸው ሹምሽሩ የሚያመጣው ለውጥ የለም ብለዋል።
ጥያቄውን እየመለሱ አይደለም፣ በስልት ለማምለጥ እየሞከሩ ነው፣ ለመሽለቅ እየፈለጉ ነው። እና የፌዴራል መንግስቱ ግልባጭ ነው እዛ አማራ ክልል ላይ የተደረገው የተወሰኑ ሰዎችን ቦታ በማቀያየር ጥያቄ የመለሱ ለማስመሰል እየሰሩ ያሉበት ሁኔታ ነው የምናየው ማለት ነው።
አቶ የሸዋስ አያይዘውም በክልሉ ለተነሱት ጥያቄዎች መልስ ሳይሰጥ ተሀድሶና ሹምሽር ማድረግ የሚያመጣው አንዳችም ለውጥ የለም ሲሉ ተነስተዋል ያሏቸውን ጥያቄዎች ያስታውሳሉ።
በፍጹም አይመጣም። ጥያቄው እኮ የፖሊሲ ጥያቄ ነው፣ የዜግነት መብት ጥያቄ፣ የመሬት ይዞታ ጥያቄ፣ የቋንቋ ፌዴራሊዝም ጥያቄ። በአጠቃላይ ህወሓት ኢህአዴግ 25 ዓመት ሙሉ ሲሰራ የነበረው የአገዛዝ ብልሽነት ያመጣው ነው። ስለዚህ ሰው በመቀየር ምንም ለውጥ ሊመጣ አይችልም። ለምሳሌ የወልቃይት ጥያቄ ምን ሆነ? ግልጽ የሆነ ጥያቄ እኮ ነው። የወልቃይት ጥያቄ ምን ብሎ ተመለሰ? ወደ ትግራይ ክልል ይሄድና ይታይ ተባለ? ይታየ ነው እየታየ አይደለም? ቆሟል፣ ተመልሷል፣ ምንም የተባለ ነገር የለም። ስለዚህ የትኛውን ጥያቄ ነው የመለሱት ማለት ነው? ይህንን እኮ መልሶ መጠየቅ ነው። እነሱ የተመለሰ ጥያቄ የለም። የሰው እንዳልኩሽ የሰው ማቀያየር ነው። ግን የተቀየረው ሰው ራሱ ምን አጥፍቶ ነው የተቀየረው? ምንድን ነው ድክመቱ? ወዴት ነው የሄደው? ተቀጣ ወይ? አጥፍቶ እስከሆነ የለም። ይሄ ስለዚህ ማስመሰል ነው በጠቅላላው የማይሆነ
የክልሉ መንግስት ቃል አቀባይ አቶ ንጉሱ ጥላሁን በበኩላቸው የክልላቸው መንግስት በህዝቡ ለተነሱት ችግሮችና የመልካም አስተዳደር ጥያቄዎች መልስ የሚሰጥ የካቢኔ ለውጥ ተደርጓል ብለዋል።
አድማጮች የምትከታተሉት በ1922ና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ቀደም ብሎ በሰማችሁት ዘገባ ሁለተኛውን አጋማሽ ዘልቀናል። አሁን ወደ ተከታዩ ከአዲስ አበባ ደረሰን ጥንቅር ነው የምናልፈው።
ለድርቅ ተጋላጭ በሆነችዋ ኢትዮጵያ ትኩረት ሊሰጠው የሚገባው ስራ ለአደጋ የማይበገር ህብረተሰብን መፍጠር እንደሆነ የብሔራዊ አደጋ ቅነሳ ስራ አመራር ኮሚሽነር አስታውቀዋል። በዚህ ረገድ የተከናወኑ ስራዎች በቂ አይደሉምም ብለዋል። መንግስት ለምግብ ዋስትና ማስፈጸሚያ መርሃ ግብር ብቻ በየአመቱ 2 ቢሊዮን ብር እንደሚመድብም ገልጸዋል። በሶማሌ ክልል የተከሰተው የአተት በሽታ ከቁጥጥር የወጣ ችግር አይደለም መባሉንም አያይዞ መለስካቸው አምሃ ዝርዝሩ ልኳል።
ላለፉት 50 ዓመታት ኢትዮጵያ አጋጥሟት አያውቅም በተባለው ድርቅ በቀደመው ዓመት በታህሳስ ወር ላይ የምግብ እርዳታ ፈላጊ ዜጎች ቁጥር 10.2 ሚሊዮን ደርሶ ነበረ። በ2008 ዓ ም መጨረሻ ላይ ወይም በነሐሴ ወር ላይ የተረጂ ቁጥር 9.7 ሚሊዮን መድረሱን ከመንግሥት ከተባበሩት መንግስታት ድርጅት የተለያዩ አካላትና ከሌሎችም የተውጣጣው ቡድን ካደረገው ቅኝት ተነስቶ እንደታወቀ የብሔራዊ አደጋ ቅነሳ ሥራ አመራር ኮሚሽነር አቶ ምትኩ ካሳ ለቪኦኤ ተናግረዋል። ባለፈው ሳምንት መጀመሪያ ላይ በተባበሩት መንግስታት ድርጅት የሰብአዊ እርዳታ ጉዳዮች ማስተባበሪያ የኢትዮጵያ ጽህፈት ቤት ባወጣው ሳምንታዊ መግለጫም የያዘው የተረጂዎች ቁጥር ይኸው ነው። ሁሉን አቀፍ የሆነው ገምጋሚ ቡድን አሁን በ9 ክልሎች በ54 ዞኖች በ246 ወረዳዎች መሰማራቱን የገለጹት አቶ ምትኩ የግምገማ ውጤት ታህሳስ መጨረሻ አካባቢ ይፋ እንደሚደረግ ገልጸዋል። የተረጂው ቁጥር ከፍና ዝቅ ይበል እንጂ በድርቅ ምክንያት ከሚከሰተው አደጋ አገሪቱ ነጻ ለመሆን አልቻለችም። ለዚህ መፍትሄው ለድርቅ ተጽዕኖዎች ጊዜያዊ ምላሽ መሆን እንዳልቻለ አቶ ምትኩ ይናገራሉ።
ኢትዮጵያ ካላት
ጂኦግራፊ አቀማመጥ አኳያ ለድርቅ አደጋ ተጋላጭ አገር ናት። ምክንያቱ ታሪካችን ያን የሚያሳየው። ስለዚህ የድርቅ አደጋ በአብዛኛው መደበኛ የሆነ መጥቷል ማለት ይቻላል። ትልቁ ነገር ምንድን ነው? ምን ላይ ስራ ማተኮር ሳይሆን ድርቅ በሚያጋጥምበት ሰዓት እንዴት አይበገር ሀገር እንፈጥራለን፣ እንዴት አይበገር ህብረተሰብ እንፈጥራለን የሚለው ነው። ሪሲሊየንት ኔሽን ሪሲሊየንት ኮሚኒቲ። ያ ስላለ አሁን አተኩሮ እየሰራን ያለ ነው የአደጋ ስጋት ቅነሳ ላይ ነው። ለምሳሌ መስኖ ማስፋፋት ይገባል። ሌላ ደግሞ ምንድን ነው የአፈርና ውሃ ጥበቃ ስራ በስፋት መሰራት አለበት። ምክንያቱ አፈርና ውሃ ጥበቃ ስራ ሲሰራ የከርሰ ምድር ውሃ ክምችት ይጨምራል። ለመስኖ ስራ ምቹ ሁኔታ ነው የምንፈጥረው። የአፈር መከላትን በዛ ልክ ነው የሚቀንሰው። ለግብርና ምርታማ ጠቃሚ ስለሆነ ትልቁና ዋናው መከላከል ላይ እና ማቅለል ላይ ነው እና ዝግጁነት ላይ ነው ትኩረን እየሰራ ነው ያለ ነው። ይህንን መቀጠል ከቻል የሚመጣውን አደጋ ትርጉም ባለው መልክ መቋቋም የሚቻልበት አቅም ነው የሚፈጠረው።
የህዝቡ መንፈስና ግንዛቤ በዚህ ረገድ አጠቃላይ ከልማት እቅዶች ጋር አሁን ካነሱት የልማት እቅድ ጋር ለመሄድ አመቺ ሁኔታ ፈጥሯል? አስተሳሰቡ ተቀይሯል? በዚህ ረገድ
ከአካባቢ አካባቢ ይለያያል። ለምሳሌ ጥሩ ማሳያ መስጠት ካስፈለገ ባለፈው አመት እንግዲህ ትግራይ ክልል ነው እንግዲህ ድርቁ መጀመሪያ የተከሰተበት ሰሜን ምስራቁ ፓርትና ደቡብ ትግራይ ላይ ነው እና ራያ አካባቢ ጥቂት ጊዜ ዘነበ ዝናብ ጎርፍ ቀልብሰው ማሳ ላይ በመያዝ ማሽን ላይ ያመሩት የመጡ አርሶ አደሮች አሉ እና አማራው ሲያናግራቸው ቀጣይ ዝናብ ከዘነበ ይደርሳል የሚያሰጋል ነገር የለም ነው። ያ ማለት ምንድን ነው? በህብረተሰቡ አካባቢ ድርቅን የመቋቋም መንፈስ እየዳበረ ነው የመጣ። በራስ መተማመኑ አለ። በቃ ውሃ መያዝ ከቻል ድርቅ ሊመጣ ልንቋቋም ይችላል የሚል አለ። ምክንያቱም እስካሁን መተናል፣ ከዚች በኋላ ደግሞ የተወሰነች ቀን ቢዘንብልን ይደርስልናል የሚል ከራሳቸው ከአርሶ አደሮች የተነገረው። ሌላ ማሳያ ምንድነው? ራያ ቆቦ አካባቢ በትግራይ ክልልም በአማራ ክልልም በኩል ስንወስድ እርዳታ ከምሰጡን ይልቅ የእኔ መስኖ አውታሩን ብታሰፉልን ራሳችን እንችላለን የሚል ሜንታሊቲ ነው የተገነባ የመጣው። ይህ ማለት ህብረተሰቡ ራሱ የመረዳት መንፈሱ የቀነሰ ራሱን የመቻል መንፈሱ ደግሞ የጎለበት የጠነከረ መምጣቱ ማሳያ ነው። እነዚህን አሁን ማስፋት የሚገባን ሁሉም ቦታ ላይ።
በአሁኑ ወቅት በሶማሌ ክልል እንዲሁም በሌሎች ደቡብ ምስራቅና ደቡብ ቆላማ አካባቢዎች በደረሰው ድርቅ ሳቢያ የተፈጠረው ችግር ወቅታዊ ምላሽ እየተሰጠው እንደሆነ አቶ ምትኩ ካሳ ገልጸዋል። ይሁንና ለእነዚህ አካባቢዎች ችግር ዘላቂ መፍትሄ ለመስጠት ሌላም ስራ እየተከናወነ እንደሆነ ይናገራሉ።
ስለዚህ ይህንን ዓላማ ለማሳካት በአርብቶ አደር አካባቢዎች በተለይ ደቡብ ኦሮሚያ ቦረናና ጉጂ ላይ፣ ሶማሌ ክልል ሁሉም ዞኖች ላይ፣ አፋር ክልልና ደቡብ ኦሞ ላይ ዋን ማዕከል ያደረገ ልማት ስራ እየተሰራ ነው ያለው። ይሄ አሁን ባለንበት ደረጃ በቂ ነው ከተባለ በቂ አይደለም፣ ቀጣይ መሰራት አለበት። ስለዚህ ይሄ በሙሉ አቅም ከተሰራና ከተሟላ የድርቅ አደጋ ቢከሰት መቋቋም ይቻልበትና ህብረተሰቡ ራሱ ለድርቅ ያበገረ እንዲሆን ማድረግ ይቻላል። ምክንያቱ የድርቅ አደጋ የተፈጥሮ ጉዳይ ነው። አሁን ካለው የአየር ንብረት ለውጥ ጋር ተያይዞ በየጊዜው ሊከሰት ይችላል። ሊከሰት ስለሚችል በዘላቂነት አንተ እንዳነሳው ውሃን ማዕከል ያደረገ ልማት ላይ ተኩሮ መስራቱ አዋጪ ነው የሚሆነው፣ ዘላቂነትም አለው። ስለዚህ አሁን ባለንበት ሁኔታ ግን የተሟላ ባለመሆኑ ምክንያት የግዴታ ከፌዴራል መንግስት አንስቶ እስከ ታችኛው አስተዳደር እርከን ድረስ ትኩረት በመስጠት ውሃ ማቅረቡ የግድ ነው የሚለው፣ መኖ ማቅረቡም የግድ ነው የሚለው። ከዛ ባለፈና ትልቁ ደግሞ ስራ መሆን ያለበት የእንስሳት ግብይቱ ነው። ምክንያቱም ለሁሉም እንስሳት መኖ ማቅረብ አይቻልም። አንዳንድ ጊዜ የሚቀርበው መኖ ከእንስሳት ዋጋም በላይ ሊሆን የሚችልበትም እድል አለ፣ ይገፋ ሲመጣ። ያ ስላለ በቀጣይነት አሁን እንዳልኩ ውሃን ማዕከል ያደረገ ልማት እንቅስቃሴ የአርብቶ አደሩ አካባቢ ከድርቅ አደጋም ሆነ ከቀጣይ ከልማት ጉለቶች ጭምር ለማውጣት አይነተኛ መንገድ ነው ብሎ መውሰድ ይቻላል።
ውሃን ማዕከል አድርገው በቆላማና አርብቶ አደር የሀገሪቱ ክፍሎች እየተከናወኑ ናቸው ያሏቸውን ስራዎችም አቶ ምትኩ በምሳሌነት አንስተዋል።
መንግስት ከ1998 በጀት ዓመት ጀምሮ ለምግብ ዋስትና ፕሮግራም ማስፈጸሚያ የሚመደበው 2 ቢሊዮን የኢትዮጵያ ብር ነበረ። ከዛ ውስጥ ለኦሮሚያ ክልል የሚደርሰው ድርሻ አለ። በሱ አማካይነት እዚህ ፈንታሌ አካባቢ አዋሽ ወንዝን በመጠቀም የተሰራ ትልቅ የመስኖ ልማት ፕሮጀክት አለ። አሁን በኦሮሞ ብሔር ውስጥ የክረዩ ማህበረሰብ አሉ፣ ጎሳ አባላት አሉ። እነሱ አሁን ወደ ሀረር መስመር ስትሄድ ሽንኩርት የሚሸጣለ መታር አካባቢ ከዛ የመጣ ነው። ልክ የፕሮጀክት ፈንታሌ አካባቢ ሲሰራ ቦረና አካባቢ ቦረና ኔትወርክ ተብሎ በሰፊው ይሰራል። እስከ 2000 ኪሎ ሜትር ድረስ ውስጥ ለውስጥ የሚሄድ መስመር አለ። እዛ ቦረና አካባቢ 5 ናቸው ኮር የሚባሉ ሳይቶች። እነዛ አካባቢ ሪዘርቫይሮች አሉ፣ ትልቅ ሪዘርቫይሮች አሉ። ሪዘርቫይሮች ከከርሰ ምድር የሚወጣውን ውሃ በመያዝ በፓምፖች አማካኝነት ለህብረተሰቡ ለማዳረስ ነው። እንግዲህ ዓላማው አንደኛ ለእንስሳትም ሆነ ለሰው መጠጥ አቅርቦት ነው። ሌላኛ ለግጦሽ ልማት ነው። አንዱ የታሰበ ይሄ ነው። እየተሰራ ነው ያለው ይሄ። ለዚህ እነዚህ አሁን በሚጠናቀቁበት ሰዓት ከመደበኛው ኤላ ጋር ራሷን ጎርን አካባቢ ስንሄድ የባህላዊ አስተዳደር አለ። አሁን እንስሳት የግጦሽ ቦታ ላይ ማስተዳደር ባህላዊ አለ። እስከሱ ጋር ተደምሮ ይሄ ደግሞ ዘመናዊ መስሎ ለማሰራ አለ። እነዚህ ሲደመሩ ቀደም ብዬ እንደገለጽኩት አንዱ እነዚህ አርብቶ አደር አካባቢዎችን ከችግር መውጫ መንገዶች ናቸው።
ኮሚሽነሩ ከድርቁ ጋር ተከትሎ በአሁኑ ወቅት አጣዳፊ ትውከትና ተቅማጥ ወይም አተት የተሰኘ በሽታ በሶማሌ ክልል መከሰቱን አስታውሰው ችግሩ በሀገሪቱ በጠቅላላ የሚከሰትና ከግልና ከአካባቢ ንጽህና አጠባበቅ ጉድለት ጋር የተያያዘ ችግር እንደሆነም ይናገራሉ። በሶማሌ ክልል የተከሰተውን ችግር አስመልክተውም የሚከተለውን ብለዋል።
ሶማሌ ክልልን በምንወስድበት ሰዓት ተመሳሳይ ነው። ከውሃ መበከል ጋር የተያያዘ ችግር ነበረ። እሱን የፌዴራል ጤና ጥበቃ ሚኒስቴር መስሪያ ቤት ባለሙያ በመላክ የቴክኒክ ድጋፍ በማድረግ ከክልሉ ጋር በመሆን መቋጠር ችሏል። ስለዚህ ቀጣይ ነገር እንዳይኖር አሁን ከድርቅ ጋር ተያይዞ የውሃ ማጓጓዝ ስራ ስላለ የመከሰት እድሉ ሰፊ ነው። ያ በመሆኑ ምክንያት ለመጠጧ የሚቀርበው ውሃ የታከመ እንዲሆን ነው የተደረገ ያለው። ስለዚህ የመጠጥ ውሃ ለማቅረብ የምናደርገው ጥረት ውሃን ከማከሚያ ኬሚካል ጋር ነው አብሮ የተሰራ ያለው። ለዚያ እንደነ ዩኒሴፍ የመሳሰሉ ውሃ መስኖና ኤሌክትሪክ ሚኒስቴር በየደረጃ ያለው እንደዚሁም ዓለም አቀፍ የሆኑ መንግስት ያሉ ድርጅቶች፣ አገር በቀል ድርጅቶች ስራውን እየሰሩ የሚገኙት በአሁኑ ሰዓት።
ድርቅና ረሃብ ለብዙ ሰው የማይነጣጠሉ ክስተቶች ሆነው ይታያሉ። ጉዳዩን በጥልቀት ካጠኑ ተመራማሪዎች በኩል ሲታይ ግን ድርቅና ረሃብ ወይንም የምግብ ዋስትና እጦት የግድ በአንድነት የሚጣመሩ ክስተቶች አይደሉም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ተከታዩ ሳምንታዊው ቅንብር አፍሪቃ በጋዜጦች። አፍሪቃ በጋዜጦች ሳይሆን አፍሪካ ነክ ርዕሶች ነው። ሁለቱ ርዕሶች ቆንጅት እናቀያይራቸዋለን ቦታ። ሰኞ አፍሪቃ ነክ ርዕሶች ነው። ሁለቱንም አዘጋጅ አዳነች ፍስሐዬ ናት። አፍሪካውያን አሁንም ዲሞክራሲን ይሻሉ በሚል የወጣ አዲስ ጥናት ላይ ያጠነጥናል። አፍሮ ባሮሜትር ከማንም ያልወገነ አህጉር አቀፍ የአፍሪቃ መገናኛ ብዙሀን መረብ ነው የዚህ ጥናት ባለቤት። አፍሪካውያን ለበርካታ አስርታት ሲጠይቁት የነበረው ዲሞክራሲ ከአራት ዓመታት በፊት አበቃለት ያለው ጥናት ከዚያ ጊዜ አንስቶም ክፉኛ ቁልቁለቱን ተያይዞታል ይላል። በአሜሪካ ድምፅ ራዲዮ የእንግሊዝኛው ክፍል ባልደረባ ጆዲ ካፖዋ ያጠናቀረውን የዚህን ዘገባ ዝርዝር አዳነች ፍስሐዬ ለአፍሪካ ነክ ርዕሶች እንዲህ አቀናብረዋለች።
የ36 የአፍሪካ ሀገሮች ዜጎች በዲሞክራሲ ላይ ያላቸውን አስተያየት ተጠይቀው መልስ ሰጥተዋል። የአፍሮ ባሮሜትሩን ጥናት ዘገባ በዋና ኃላፊነት የመሩት ፕሮፌሰር ሮበርት ማትስ ናቸው።
Democracy broke out around the world in the 1980s and early 1990s. We're just interested in to what extent ordinary people.
በአውሮፓ የዘመን አቆጣጠር በ1980ዎቹና በ1990ዎቹ የመጀመሪያ ዓመታት በዓለም ደረጃ የዲሞክራሲ ጥያቄ የተበራከተበት ወቅት ሲሆን ሰፊው ሕዝብ ምን ያህል እንዲቀጥል እንደሚፈልግ የማወቅ ፍላጎት አደረብን። ዲሞክራሲን የማምጣት ፍላጎታቸው ምን ያህል እንደሆነ፣ አምባገነንነትን ላለመቀበል ያላቸው ፍላጎትስ ምን ያህል ነው ለሚሉት ጥያቄዎች ምላሽ ለማግኘት ሰዎች ሁልጊዜ ዲሞክራሲ ይፈልጉ እንደሆነ ለማወቅ ተከታታይ ጥያቄዎችን ጠየቅን። ወታደራዊ አገዛዝን፣ የአንድ ፓርቲ ስርዓትን ወይም ጉልበተኛ ፕሬዚደንትን በመሳሰሉት ላይ ሰዎች ያላቸውን አመለካከት ጠይቀናል።
ፕሮፌሰር ማስ ታዲያ ስለ አጠቃላዩ የጥናቱ ውጤት አብራርተዋል።
68% say that democracy is always preferable and anywhere between 70 and 80% would reject military.
68% የሚሆኑት ምንጊዜም ቢሆን ዲሞክራሲ እንደሚመረጥ ገልጸዋል። ከ70% እስከ 80% የሚሆኑት ደግሞ ወታደራዊንና የአንድ ፓርቲ ስርዓትን አይቀበሉም። ይሁንና ጥያቄዎቹ ሁሉ ተጠቃለው ሲታዩ ከዲሞክራሲ ጋር የተሳሰሩትን ጥያቄዎች የደገፉት 46% ብቻ ናቸው። ከሁለትና ሶስት ዓመታት በፊት ጥናት ባካሄድንበት ወቅት ዲሞክራሲን የሚደግፉትና የሚጠይቁት አፍሪካውያን 56% ደርሶ ነበር።
ዲሞክራሲን መደገፍም ሆነ ዲሞክራሲን የመጠየቁ ጉዳይ ለምን ቀነሰ ለሚለው ጥያቄ ከቀለም ትምህርት ጋር የተያያዘ ነገር ነው ይላሉ ማት።
What's very clear is demand dropped in each country that had an election that was flawed.
ግልጽ የሆነው ነገር ምንድን ነው? ችግር ያለበት ምርጫ በተካሄደባቸው በእያንዳንዳቸው ሀገሮች ውስጥ ዲሞክራሲ እንዲኖር የመጠየቁ ጉዳይ ቀንሷል። አፍሪካ ውስጥ ዲሞክራሲን በሰፊው የሚደግፉት የቀለም ትምህርት ያላቸው ናቸው። አዲሱን ሚዲያ በስፋት ይጠቀማሉ። የፖለቲካ ሂደትን ይከታተላሉ። ትምህርት ቤት ውስጥ ስለ ዲሞክራሲ፣ ስለ ምርጫ፣ ስለ ምክር ቤቶችና ስለ ውክልና እንዲሁም ስለ መብትና ነጻነት ተምረዋል።
በዛም ላይ ሰዎች ዲሞክራሲን የሚደግፉት የሚፈልጉትን ነገር ካስገኘላቸው ነው ብለዋል ማትስ።
For some people it's the economic goods, growth and reducing inequality. And other people support it because they think it delivers political goods.
ለአንዳንድ ሰዎች የኢኮኖሚ ጉዳይ ነው ማለት የእድገትና የእኩልነት መጓደልን መቀነስ ነው። ሌሎች ደግሞ ዲሞክራሲን የሚደግፉት መረጋጋትን፣ ሰላምንና ነጻነትን ያመጣል በሚል እምነት ነው። በፖለቲካ በኩል ደግሞ ሰዎች በዲሞክራሲያዊ አስተዳደር ስር መሆናቸውንና ዲሞክራሲን የመፈለጋቸውን ጉዳይ የሚወስነው የምርጫዎች አካሄድ እንደሆነ ለመረዳት ችለናል። የተካሄዱት ምርጫዎች ተአማኒነት ያላቸው ሲሆኑ ዲሞክራሲ እንዲኖር የሚጠይቁት ሰዎች ብዛት አይቀንስም፣ እንዲያውም ይጨምራል። በተካሄዱት ምርጫዎች ላይ ጥርጣሬ ሲኖር ግን ዲሞክራሲ እንዲኖር የሚቀርበው ጥያቄ በጣም ይወርዳል።
በአንዳንድ የአፍሪካ ሀገሮች ከሌሎቹ በበለጠ የዲሞክራሲ ፍላጎት እንዳለ ማትስ አስገንዝበዋል።
You go to some of Africa's oldest democracies, Mauritius for example, 74%, Senegal 2/3, Botswana 2/3.
ለምሳሌ ሞሪሸስን ወደ መሳሰሉት የቆየ ዲሞክራሲያዊ አሰራር ወዳላቸው ሀገሮች ብንሄድ 74%፣ በሴኔጋል 2/3፣ በቦትስዋና 2/3፣ በዛምቢያ 60% ዲሞክራሲን ይደግፋሉ። አይቮሪ ኮስትን ወይም ብሩንዲን በመሳሰሉት አዲስ የመድብለ ፓርቲ ስርዓት መስርተው ለመጀመሪያ ጊዜ ዲሞክራሲ እንዲዘልቅ በመታገል ላይ ባሉ ሀገሮች እንኳን ሳይቀር ዲሞክራሲን የሚደግፉት ሰዎች ቁጥር ከፍ ያለ ነው።
ይሁንና ብሩንዲ ለአንድ ዓመት ተኩል ያህል የፖለቲካ ቀውስ ገጥሟታል። ግጭቱ የተጀመረው ባለፈው ዓመት ሚያዝያ ወር ላይ ፕሬዚደንት ፒየር ንኩሩንዚዛ ለሶስተኛ ጊዜ በስልጣን ለመቆየት እወዳደራለሁ ባሉበት ወቅት ነው። ተቃዋሚዎች የሀገሪቱን ህገ መንግስት ይጻረራል ቢሉትም እንደገና መመረጣቸው አልቀረም። ሞዛምቢክ ውስጥ ዲሞክራሲን የሚደግፉት ሰዎች 9% ብቻ እንደሆኑ የአፍሮ ባሮሜትር ጥናት አመልክቷል። ሞዛምቢክ ላይ ይካሄድ የነበረው የእርስ በርስ ጦርነት እንደ አውሮፓ አቆጣጠር በ1992 ዓ.ም ካበቃበት ጊዜ አንስቶ በ1994 ዓ.ም ደግሞ የመጀመሪያው የብዙ ፓርቲዎች ምርጫ ከተደረገበት ጊዜ አንስቶ የአንድ የፖለቲካ ፓርቲ ስርዓት ሰፍኖ ነው የቆየው። የሰሜን አፍሪካ ሀገሮች ለዲሞክራሲ ያላቸው ድጋፍ መጠን በጣም ዝቅተኛ ነው። ለምሳሌ አልጄሪያ 21%፣ ሱዳን 17%፣ ግብጽ 13% እንደሆነ ጥናቱ አመልክቷል። የአፍሮ ባሮሜትር አጥኚዎች ግጭት፣ ኃይል ተጠቃሚነትና ፖለቲካዊ መነሳሳት ባልታየበት አዲስ አገር ደቡብ ሱዳን ሄደው ለመገምገም አልቻሉም። በአፍሪቃ ከተማዎች ዲሞክራሲን የሚጠይቁ ሰዎች ብዛት ከፍተኛ ነው። በተለይም የሁለተኛ ደረጃና የዩኒቨርሲቲ ትምህርት ያላቸው ሰዎች በብዛት ዲሞክራሲን ይደግፋሉ። መካከለኛ ገቢ ያላቸው ነጋዴዎች፣ ባለሙያዎችና በጽህፈት ስራ የተሰማሩ ሰዎችም የዲሞክራሲ ደጋፊዎች ናቸው።
That is the group we think have been rising in Africa over the last 5 to 10 years with the sustained growth that many countries had.
ይህ ቡድን ይመስለኛል ካለፉት 5 እና 10 ዓመታት ወዲህ አፍሪካ ውስጥ እያደገ ያለው። በከፊል ከሚሰሩት ወይም ስራ ከሌላቸው ሰዎች ይልቅ ስራ ያላቸው ሰዎች ናቸው ይበልጥ ዲሞክራሲን የሚደግፉት።
ፕሮፌሰር ማትስ እንደሚሉት ለዲሞክራሲ ያለው ድጋፍ የሚወሰነው ዜጎች የሚካሄዱት ምርጫዎች ነጻና ፍትሃዊ አድርገው ሲያዩዋቸው ነው። አንድ ፓርቲ የምርጫውን ውጤት አልቀበልም ካለ ጎጂ አንድምታ ይኖረዋል። አድማጮች፣ ስለ አፍሮ ባሮሜትር ጥናት የተቀናበረው ዝግጅት እዚህ ላይ ያበቃ። ሳምንት በሌላ ርዕስ እስክንገናኝ በደህና ቆዩን።
አድማጮች፣ አሁን አንድ ሁለት ማጠቃለያ ዜናዎች አሰምተን እንሰናበታለን። የዩናይትድ ስቴትስ ተመራጩ ፕሬዚደንት ዶናልድ ትራምፕ ለአሸናፊነት በበቁበት ባለፈው ምርጫ ብዙ ሚሊዮን ሰዎች በህገ ወጥ መንገድ ድምጽ ሰጥተዋል ሲሉ የተናገሩትን ሀቅ የሚያጣሩ ወገኖችና ዋና ዋና የዜና ማሰራጫዎች ፉርሽ እያደረጉባቸው ነው። ትራምፕ በትዊተር ሲጽፉ በህገ ወጥ መንገድ ድምጽ የሰጡት ብዙ ሚሊዮን ሰዎች ቢቀነሱ በነፍስ ወከፍ በተሰጠው ድምጽ ዲሞክራቷን ሂለሪ ክሊንተንን አሸንፋቸው ነበር ብለዋል።
ሂለሪ ክሊንተን ያሸነፉባቸው የሶስት ክፍላት ሀገር የህዝብ ድምፅ ውጤቶችንም ምንም ማስረጃ ሳይሰጡ ትራምፕ ጥያቄ አለኝ ብለዋል። ኒውዮርክ ታይምስ፣ ዋሽንግተን ፖስት፣ ሎስ አንጀለስ ታይምስ እና ሌሎችም የዜና ማሰራጫዎች መሰረተ ቢስ ውንጀላ እንዳሉት ተሰምቷል።
አድማጮች፣ ለምሽቱ ያዝነውንም በዚሁ ማጠናቀቃችን ነው። የትግርኛው ስርጭት ይቀጥላል። እኛ ነገ ከምሽቱ 3 ሰዓት ላይ እንመለሳለን። ያስተናገድናችሁ አሉላ ከበደና
ቆንጅት ታየ ነን። ደህና ደሩ።